ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የቤኒሻንጉል ጉሙዝ ክልል የስልጠና ቤት ገንብተው ሕገ ወጥ ወታደራዊ ስልጠና ሲወስዱ ነበሩ ያሏቸውን ወጣቶች በቁጥጥር ስር አዋልክ ሲል ገለጸ።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው።
የክልሉ የጸጥታ ዘርፍ ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድን የሰማችሁት። በሌላ በኩል ከዚህ ቀደም ከክልሉ በግጭት መፈናቀላቸውን የሚናገሩ መፍትሄ የሚሰጣቸው ማጣታቸውንም ያመለክታሉ።
አሁን ምንም ይሄ ነው የሚባል ነገር የለም። ያመቻቸን ነው ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም።
በነቀምት ከሚገኙ ተፈናቃዮች አንዱ ናቸው። ሙሉ ዘገባውን በአብይ ርዕስ ይዘናል።
የተከፈተው ድል ግን መሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላለፉ የነበሩ የሚዲያ አውትሌትስ፣ የዜና አውታሮች እየገቡ ነው። ይህም እንዲተፈቅዶለት ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው ከዛ ደግሞ መቀሌ አንስ ሪፖርተር ከዛ አስመራ ነበር። አሁን ግን ወደ 14 የሚሆኑ እዚህ አሉ።
የአሜሪካ ድምፁ የአፍሪቃ ዲቪዥን ወይም የአፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ ነው የሰማችሁት። የአሜሪካ ድምፅ ከኢትዮጵያና ከጎረቤት ሀገሮች ለተወጣጡ 27 የጣቢያው የዜና ዘጋቢዎች አዲስ አበባ ላይ በዛሬው ዕለት የጀመረውን ስልጠና ይመራል። ከአዲስ አበባው ዘጋቢያችን እስክንድር ፍሬው ጋር ያደረገውን ቃለ ምልልስ ዘግየት አድርገን እናቀርባለን።
አሁን አብይ ርዕሶች እናነባለን። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከኢትዮጵያ ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። የኮሞሮስ ፕሬዝደንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሳውዲ አረቢያ ተወላጅ የሆነው ጋዜጠኛ ጀማል ካሾጊ አፈንጋዮች የሆኑ ሰዎች ገድለውት ሊሆን ይችላል ብለዋል።
ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘነዋል። በሁለተኛው አጋማሽ የሚቀርባሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት 5/2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናነባለን። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከኢትዮጵያ ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዝደንት ኢሳያስና አብረዋቸው የሄዱት ከፍተኛ የመንግስት ባለስልጣኖች በኢትዮጵያ ባካሄዱት አጭር ጉብኝት ኦሞ በተደረገው የኩራዝ ስኳር ፋብሪካ ምረቃ ስነ ስርዓት ላይ ተገኝተዋል። አርባ ምንጭንም ጎብኝተዋል። አዲስ አበባ ላይ ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ንግግር አካሂደዋል ሲሉ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገልጸዋል።
የትግራይ ክልል ወጣቶች ማህበር ልዑካን ቡድን ትላንት ለጉብኝት አስመራ መግባቱን ለመንግስት ቅርበት ያለው የመገናኛ ዜና አውታር ገለጠ። የልዑካን ቡድኑ በቆይታው ወቅት ከኤርትራ ተማሪዎች ማህበር አመራር ጋር ተገናኝቶ ይወያያልም ተብሏል። ቡድኑ ከዚህ በተጨማሪም ከኢትዮጵያና ኤርትራ መካከል የተጀመረውን የሰላም ሂደት ለማጠናከር በሚያስችሉ መንገዶች ላይ የሀሳብ ልውውጥ ያደርጋል ተብሎም ይጠበቃል።
የኮሞሮስ ፕሬዚደንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት አንጆን ደሴት ውስጥ የጸጥታ ኃይሎች መሰናክሎችን ሲያፈርሱ ማየታቸውን እማኞች ተናግረዋል። ፕሬዚደንት ኦሳማኒ ተቃዋሚዎችንና ነቃፊዎችን በማሰራቸው ሀገሪቱ ካለፉት ጥቂት ወራት ወዲህ ስትናጥ ቆይታለች።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሳውዲ አረቢያ ተወላጅ የሆነው ጋዜጠኛ ጀማል ሀሾጊ አፈንጋጭ የሆኑ ሰዎች ገድለውት ሊሆን ይችላል አሉ። ሀሾጊ ከ17 ቀናት በፊት ኢስታንቡል ከሚገኘው የሳውዲ አረቢያ ኤምባሲ ቅጥር ግቢ ከገባ በኋላ ደብዛው መጥፋቱ የሚታወስ ነው። የሳውዲው አልጋውራሽ መሐመድ ቢን ሳልማንን አጥብቆ ይነቅፍ እንደነበር ይታወቃል። ንጉሥ ሳልማን ዛሬ ለ20 ደቂቃ ያህል በስልክ ሳነጋግር እማውቀው ነገር የለም በማለት አጥብቀው አስተባብለዋል ነው ያሉት ፕሬዚዳንት ትራምፕ። የቱርክና የሳውዲ አረቢያ መሪዎች የሳውዲ ተወላጅ የሆነው ጋዜጠኛ ጂማል ሃሾጊን ጉዳይ ለመመርመር የጥምር ቡድን ለመመስረትም ጉዳይ ላይ ተነጋግረዋል። የሁለቱም ሀገሮች የዜና አገልግሎቶች በገለጡት መሰረት የቱርኩ ፕሬዚዳንት ሬጂፕ ታይፕ ኤርዶዋን እና የሳውዲ አረቢያ ንጉሥ ሳልማን ትናንት ማታ ስለ ጉዳዩ በስልክ ተነጋግረዋል። ሳውዲ አረቢያና ቱርክ ጋዜጠኛው በሳውዲ ኤምባሲ ቅጥር ግቢ ከገባ በኋላ ስለሆነ የተለያየ ወሬ ነው የሚነገረው። የቱርክ ባለስልጣን ሃሾጊ በኤምባሲ ውስጥ ተገድለዋል የሚል እምነት አላቸው። ሳውዲ አረቢያ ግን ክሱ መሰረት የለውም ነው የምትለው። ሃሾጊ ከኤምባሲው ቅጥር ግቢ ወጥተዋልም ትላለች። ሁለቱም ሀገሮች ግን ለሚሉት ያቀረቡት ግልጽ ማረጋገጫ የለም። አድማጮች፣ በዚህ ላይ ተጠናቀረ ተጨማሪ ዘገባ ቆንጅታ ይዛ ቀርባለች።
የሳውዲ አረቢያ ባለስልጣናት በጋዜጠኛው መጥፋት ጉዳይ እጃችን የለበትም ማለታቸውን የጠቀሱት ፕሬዝደንት ትራምፕ በድርጊቱ ተመሳጥረው ከተገኙ ግን ከባድ ቅጣት ይገጥማቸዋል ሲሉ አስጠንቅቀዋል። ያም ብለው ሲያበቁ ግን ከሳውዲ አረቢያ ጋር የተደረሰው የ110 ቢሊዮን ዶላር የጦር መሳሪያ ሽያጭ ውል ይሰረዛል ከማለት ተቆጥበዋል። የፕሬዝደንቱ የኢኮኖሚ ጉዳዮች አማካሪ ሌሪ ከድሎ ትናንት እሁድ ለፋክስ ኒውስ ቴሌቪዥን ይህንን አስተያየት ሰጥተው ነበር።
እጅግ ከፍተኛ ትኩረት የሰጡት ጉዳይ ነው። እኔ ተስቀዳድሜ የሚደረገውን መናገር አልፈልግም። ነገር ግን ሳውዲዎች የፈጸሙት ድርጊት መኖሩ ከታወቀ የሚወሰደውን እርምጃ እሳቸው ይወስናሉ። ሳውዲዎቹ ካሉበት ካሾጊ ተገድሎ ወይም ሌላ ጉዳት ደርሶበት ከሆነ እርምጃ ይወስዳሉ ተናግረዋል። ያን መቀበል ያስፈልጋል።
ሁለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት የፍሎሪዳው ማርክ ሩቢዮ እና የአሪዞናው ጄፍ ፍሌክ በሪያድ ላይ በቅርቡ በሚካሄደው ጉባኤዋ አለመካፈልና የጦር መሳሪያ ሽያጩን ውል መሰረዝን ጨምሮ ሌሎችም እርምጃዎች ሊወሰዱባት ይችላሉ ብለዋል። ሳውዲ በበኩሏ ማናቸውንም በንጉሳዊ አስተዳደራችን ላይ ጉዳት ለማድረስ የሚሰነዘር ዛቻ አንቀበልም ስትል አስጠንቅቃለች። እንዲህ አይነት ተግባር ቢፈጸምብን ከዚያ በሚብስ መልኩ ነው አጸፋ የምንመልሰው። ኢኮኖሚያችን በዓለም ኢኮኖሚ ላይ ወሳኝ ሚና እንዳለው ሊታወቅ ይገባል ስትልም ስታስጠነቅቅ ቆይታለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ባለፈው ሳምንት ከባድ ዝናብ በተቀላቀለበት ኃይለኛ አውሎ ነፋስ ወይም ማይክል በተባለው ሄሪኬን ምክንያት የወደመውን የፍሎሪዳ አካባቢን እየጎበኙ ናቸው። ፕሬዚደንቱና ባለቤታቸው ዛሬ የሄዱት የመድን ሰራተኞች የገቡበት ያልታወቁ ሰዎችን በሚፈልጉበት ወቅት ነው። በጆርጂያ ክፍለ ግዛት የደረሰውን ጉዳት ለመመልከት እንደሚሄዱም ትራምፕ በትዊተር ገልጸዋል። ባለፈው ረቡዕ ማይክል የተባለው ሄሪኬን ደርሶ በሰዓት 250 ኪሎ ሜትር በመንፈስና ከፍተኛ አውሎ ነፋስ ለቆ በማተራመስ ሕንፃዎችን ደርምሷል። የኤሌክትሪክ መብራት እንዲጠፋና ስብርባሪዎች በየቦታው እንዲበታተኑ አድርጓል።
ሰሜንና ደቡብ ኮሪያ ዛሬ ጠንካራ ምሽጎች ካሉት ከወታደራዊ ኃይል ነጻ ከሆነው ቀጣና ክልል ውስጥ የከፍተኛ ባለስልጣናት ንግግር አካሂደዋል። በቅርቡ ፒዮንግያንግ ላይ በተካሄደው ጉባኤ የተደረሱትን ስምምነቶች ስለ መተግበር ጉዳይ እንደተነጋገሩም ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ እንዲሆን ለሚያደርጉት ጥረት ዓለም አቀፍ ማህበረሰብ እውቅና እንዲሰጣቸው የደቡብ ኮሪያው ፕሬዚዳንት ሙን ጄኤን ጥሪ አድርገዋል። ጠበብት ግን እውነት ከኒውክሌር ነጻ የማድረግ ጥረት ተደርጎ እንደሆነ ይጠራጠራሉ። የሰሜንና የደቡብ ኮሪያ መሪዎች ባለፈው መስከረም ወር ባደረጉት ጉባኤ ድንበር ዘለል ትብብር ለማጠናከርና ከኒውክሌር መሳሪያ ነጻ በሆነ የኮሪያ ልሳነ ምድር ሰላም ስለማምጣት የተለያዩ መርሃ ግብሮችን ለማራመድም ተስማምተዋል።
በመጨረሻም በሶሪያና በዮርዳኖስ መካከል ያለ ወሳኝ መተላለፊያ ድንበር በሶስት ዓመታት ውስጥ ለመጀመሪያ ጊዜ ዛሬ ተከፍቷል። የናሲብ ድንበር መከፈት ሊባኖስንም ጨምሮ በክልሉ ላለው የየብስ የንግድ ልውውጥ አስፈላጊ ነው። የሶሪያውን ፕሬዚደንት ባሻር አልአሳድን የሚቃወሙ አማጽያን ከሶስት ዓመታት በፊት የመተላለፊያውን ድንበር ተቆጣጥረው ነበር። ይሁንና የመንግስት ኃይሎች ባለፈው ሐምሌ ወር አስመልሰውታል። ለሰባት አመታት በዘለቀው ውጊያ ምክንያት ተዘግቶ የነበረ በሶሪያና እስራኤል በመትቆጣጠረው የጎላን ኮረብታዎች መካከለ ያለው መተላለፊያ ድንበርም ዛሬ ተከፍቷል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን።
በቤንሻንጉል ጉሙዝ ክልል ውስጥ የስልጠና ቦታ ገንብተው ህገወጥ ወታደራዊ ስልጠና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ጽዮን ግርማ ዝርዝሩን አሰናድታለች።
የቤንሻንጉል ጉሙዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉሙዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላን ወንዝ በተባለ ቦታ ጫካ ውስጥ ነው። 100 የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል።
ካን ድረስ ባደረግነው ኦፕሬሽን 1 ወጣቶች ናቸው ግልጽ የዋሉና በራሳቸው 20 አለ። ቀደም ብሎም ደግሞ ዝም ብሎ በራሳቸው አንድ ቀን ሁለት ቀን ሁኔታውን እዛ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽን እና በራሳችን ደግሞ እዚያ ገብቶ የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ 20 የሚሆን ወጣት አለ። እንደ አጠቃላይ ወደ 70 የሚሆን ወጣት ነው ኦልሞስት ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ረዥም ከተማ ገብቶ ያለ ማለት ነው።
በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዛ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዛ ስራ እናሰራቸው ያለን ደብተር እስክሪፕቶ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ወታደራዊ ስልጠና ስልጠና ነበረው።
ወደ 100 የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም?
እንግዲህ ይህንን ቅድም እንዳልኩሽ ቦርደር ናት እቺ ቦታ። እነዚህ ወጣቶች በአብዛኛ ከቦርደር አካባቢ እያተወልደ የሚሄዱ ስለሆነ እንትኖም አልቆየም የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቅ የእኛ ትኩረት ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙም ቆየ አይደለም።
ምን ያህል ጊዜ ቆየ?
አብዛኛውን ቆይታችሁ 15 ቀን ያላችሁ ናቸው ትልቅ የሚባለው እስካሁን ያለን መረጃ ያለ።
ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከ12 በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የሕክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልም ብለዋል። በቤንሻንጉል ጉሙዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል።
ምንም ግንኙነት የለውም። በአቅጣጫም ሰዎች ያለበት አቅጣጫና ችግር የተፈጠረበት ምስራቅና ምዕራብ ነው። ብዙም ምንም ግንኙነት የለውም። ማለት ይቻላል።
በተያያዘ በክልሉ ከሀያ ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ከቤንሻንጉል ጉሙዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ28,000 በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ።
አሁን በሁለት መሻሻሎች አሉ። የተረጋጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደ ቀን የተሻሻለ ነገር አለ። እስካሁን በዚህ ግጭቱ ጋር ታይዞ ከዚህ ጋር ታይዞ የደረሰን የሞት ሰው የለም፣ ተፈናቀለ ሰው የለም፣ ወድቀ ምንድን ነው ወድሞ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱም ስላለ የተረጋጋ ነው አካባቢ ነው።
ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በ9 መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ።
አሁን በጣም አስቸጋሪ ሁኔታ ነው ያለ። ብቻ እስካሁን በነቀምት ህዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ርዕስ ያለው። አሁን ህዝቡም ሌላ ምንም አሁን እርዳታ እንኳ ገብቷል እየተባለ እርዳታ እንኳ ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው።
ለምን አልተመለሳችሁም ብያቸው ነበር ለእኚሁ ተፈናቃይ።
መንግስት እያመቻቸን ነው፣ ኮማንድ ፖስት አዘጋጅተናል፣ ምን እየተባለ ነው። አሁን እንግዲህ ዛሬ 17 ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው። ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብት እንጠይቃለን። የኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን በዞኑ ምስራቅ ወለጋ ዞኑ መስተዳድር እየሄድን ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን ነው የሚባል ምንም ነገር የለም።
ሌላ ተፈናቃይ አግኝቼ በስልክ አነጋገር ያለው የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ።
የእግዚአብሔር ፈቅዶ መቼም ሳልሞት ወጣለ። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ዝም ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት። አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲሁም አንዳንድ ቀን ሳንቀምስ ሁለት ሳንቀምስ የምናድርበት ምክንያትም አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለቸን።
እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም?
ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጽንፈኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጸብና ስጋቻ ያው ከአመራሮች ጋርና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱም በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት እየተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተተካም፣ እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንንም ተክቶ ወይም ደግሞ ኃላፊነቱን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት።
ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው ያነጋገራችሁ ያለው?
ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከቤንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርታችሁ እንዴት ነው? መመለስ ካለባችሁ ተመለሱ፣ የክልሉ መንግስት ልኮን ነው የመጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጠው ነበረ። እሱ ወይስ እንዴት ነው? ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን የምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳደሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሉ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይ ስንላቸው አይ መልክት ነው የምናስተላለፍ እንጂ እኛም ኃላፊነት አንወስድም አለብን ብለው አሁን በቃ ህዝቡም ንራችን ለብዙ ጊዜ ደግሞ አሁን አፍሪንጋችን ነው ከተፈናቀለ የሞተው ሰው የተቃጠለው ንብረት ይሄ ብሎ ሲጠይቃቸው አይኛም አይ ለመመለሳን ሲል የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ይሄ ከዚያ ወደዚህ ምንም ይሄ ነው ያለን የለም። በፌደራል ደረጃ እንደው ደስ የለም።
በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይጅ ጋንፎይ ወረዳ ከመስከረም 16 ጀምሮ በተከሰከሰና በተባባሰ ግጭት በአምስት ቀናት ውስጥ 67 ሰዎች መገደላቸውን፣ ከ91000 ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። አሁን ወደ መጨረሻው የመጽሔቱ ርዕስ እንውሰዳችሁ። ረሃብ የሌለባት ዓለም የዚህ ዓመት የዓለም የምግብ ቀን መሪ ቃል ነው። ይህ ሐሳብ በተጨማሪም የዓለም የምግብና የግብርና ድርጅት ፋኦ ግብ ነው ተብሏል። ነገ ጥቅምት 6 በዓለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን ይልቁንም የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብ ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ የተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠንና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል።
የአምና ሪፖርትና ሰንጠረዥም እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮችም ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን በበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ያለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረው እየተነገረ ነው። ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ የሚባለውን ወደ ኋላ የቀረ ዓለም ለመድረስ የበዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤሊዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ፣ ሰሎሞን አባተ ያቀርበዋል።
በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም።
በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን።
ሮበርት ኦፕ የተባበሩት መንግሥታት የዓለም የምግብ መርሃ ግብር WFP ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሠራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ።
የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለ መተካት አይደለም እየተነጋገርን ያለ ነው። ተጨማሪ ነገሮችን ስለ መስራት ነው ንግግሩ። ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው።
ራስ አዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር ኤአይ ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡይ ስቲዋርት አመልክተዋል።
When you take geospatial data and soil mapping data and use AI to do the analysis, it can send me the information.
ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ AI እንዲተነትንል ስታስገባ ለኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው።
ዚኒታታታ ደግሞ ኤክስፕራይዝ የሚባል ተቋም ባልደረባ ናቸው።
When you start combining technologies, AI, robotics, sensors, that's when we see magic start to happen.
ቴክኖሎጂዎቹን ሰው ሰራሹን አእምሮ ራስ አዘዙን መሳሪያ ወይም ሮቦቶችን ተቋሚ መሳሪያዎችን አንድ ላይ ስታቀናጅ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው።
ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት፣ በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው።
815 million people are hungry and I can bet you that nearly
ዛሬ እየተራበ ካለው 815 million ሰው ወደ 814 million የሚሆነው የእጅ ስልክ እንደሌለው በውርርድ መናገር ይችላል።
ቴክኖሎጂው ቢኖር እንኳን ሌሎች መሰናክሎች አሁንም እንደተደቀኑ ናቸው።
A lot of these people that we talked about that are hungry, they don't speak English.
ከነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው።
እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማህበረሰቦች ዘንድ ለማድረስ ጊዜ ቢፈጅም ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ።
You've invented the technology, the big investment has gone in. Now you're modifying it, which brings the cost down as well. So I think
ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ ያረቀነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርጋዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት አመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ ብያስባለሁ።
የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላመምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሰራሹን አእምሮ አርቲፊሻል ኢንተለጀንስን መጠቀም እንዲችሉ መሰልጠን አለባቸው።
አድማጮች አሁን ቀደም ብለን በመግቢያችን ዳስተዋወቅናችሁ ወደ አዲስ አበባ የሚወስደን ቃለ ምልልስ ነው እናመራው። ጋዜጠኝነትና ዲሞክራሲ የመገናኛ ብዙሃን ሚና። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙሃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤት አገሮች የተውጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ወይም የክፍሉ ዲሬክተር ንጉሴ መንገሻ ከ37 ዓመታት በኋላ ነው ለአገሩ ምድር የበቃው። አዲስ አበባ ላይ ያነጋገረው እስክንድር ፍሬው እንዲህ አሰናድቶታል።
የአሜሪካ ድምጽ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለሀገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምጽ የአማርኛ ክፍል ከመመስረት ጀምሮ ለአመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምጹ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምጽ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምጽ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብቷል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምጽ አገልግሎት ከሚያስተዋውቅበት ይጀምራል።
እኔ ንጉሴ መንገሻ አልከኝ። ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታሁን ታምራት በሚል ስም ማስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ለብዙ ከብዙ ዓመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንኩ ብዙ ጊዜ አይደለም፣ ሶስት ዓመቴን አሁን ይጨርሳለሁ። ግን ፕሮግራም ማኔጀር ሆኜ ለአንድ 14 ዓመት ሰርቻለሁ፣
የአፍሪካ አጠቃላይ ማለት ነው።
አጠቃላይ ከዛ በኋላ አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ እና በዛ ትልቅ ክብር ይሰማኛል። ፕሮግራማችን በ16 ቋንቋ ነው። ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙም ማለት ወጣት ነው። አልፎ አልፎ አንድ ሶስት አራት ቆጥራለሁ እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም፣ በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ፣ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሃኑ የአፍሪካ ህዝብ የኢትዮጵያም የሶማሌ ማለት ነው ወጣት ነው። ይህ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደ ማስታወስከኝ የተረሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው
ዘ ኔግሌክትድ ማጆሪቲ ብለህ በእንግሊዝኛ የገለጽከው ማለት ነው፣ ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሃን እንበለው
ምንድን ናቸው። የስራ አጥ ሄደ ብዙ ወጣት ነው። ትምህርት የተሳካ ትምህርት ሳያገኝ የሚወርቀው ወጣት ነው አይደለም። ሌላ ቀርቶ እነ ቦኮ ሃራም እና አልሻባብ ሪክሩት የሚያደርጉት የሚመለምሉት ወጣት ነው። ትላልቆቹ በእኔ እድሜ ያሉት ወይም 40-50 የሆኑት እያዘዙ እዚህ ሰዓት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው። ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ፣ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ አይቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰደድ የማያስፈልገውም። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ የወጣት ፕሮግራም አለ፣ በአማርኛ የወጣት ፕሮግራም አለ፣ በስዋሂሊ የወጣት ፕሮግራም አለ። ወጣቱ ላይ ብቻ ያተኮረ የወጣቱን ህይወት የሚመለከት ምናለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል፣ ትምህርት ምን አይነት ትምህርት መገኘት ይቻላል፣ ቮኬሽናል ዕለታዊ ዩኒቨርሲቲ ምናምን ሳይደረስ መገኘት ይቻላል፣ ቴክኖሎጂ የት ደርሷል፣ ከዛ ቴክኖሎጂ ምን መጠቀም ይቻላል፣ የመሳሰሉትን ነገሮች እናስተምራለን። ወጣቱ መድረኩ አድርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝኛ በፈረንሳይም እንዲስፋፋ ነው ፍላጎታችን። እና ይህም ማለቴ ነው አሁን እዚህ የሚመጡት ሳይም ከኔ በታች የሆኑ ልጆቼ ናቸው ትምህርት የመጡት የሶማሊያዎች እና የኢትዮጵያውያን ሪፖርተሮች አንተን ጨምሮ። እነዚህ ወጣቶች ስለ ወጣቱ መዘገብ ይችላሉ ማለት ነው። ይህን ለማዘጋጀት ነው የመጣ ነው። ይህን ትሬኒንግ የከፈት ነው ለዚህ ነው። ትሬኒንጉ በነገር ላይ ነገ ይጀመራል ሰኞ፣ ከሰኞ እስከ አርብ ነው የሚሄደው።
አቶ ንጉሴ ወይም ጌታሁን ታምራት እየቀያየርኩ እንግዲህ ላናገር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴን ወይም ጌታሁን ታምራትን የሚያውቁት በሬዲዮ ድምፁ ጭምር ነው። አሁን ከአመታት በኋላ ከ37 ዓመት በኋላ አዲስ አበባ መጥተሃል። በኃላፊነት ነው የመጣኸው። በእርግጥ ሌሎችም የስራ ባልደረቦችህ መጥተዋል እና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓት። እና ለምን በዚህ ሰዓት?
ይሄ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቪኦኤ ችግር ውስጥ ነበር ከዚህ ሀገር ከኢትዮጵያ መንግስት ጋር። እዛ ችግር ውስጥ ልገባ አልፈልግም። መናዘዝም አልፍ ቅሬታም ይሄን ያለኝ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንዲሄድ ነው። እኔም ያ መተክል የሆነ አቋም ይገባኛል እና ያን መከተል እንፈልገው ሮሮ ላስም አልፈልግም። ግን የተከፈተው እድል ግን በሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላለፉ የነበሩ የሚዲያ አውትሌት የዜና አውታሮች እየገቡ ነው። ይህም እንዲተፈቅዶለት ሰፊ የሆነ ስትሪንገሮች ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው፣ ከዛ ደግሞ መቀሌ አንድ ስትሪንገር ነበረን ሪፖርተር፣ ከዛ አስመራ ነበረን። አሁን ግን ወደ 14 የሚሆኑ እዚህ አሉ። ሶማሌ ድሮውንም ብዙ ሪፖርተሮች አሉ፣ ወደ 20 የሚጠጉ እዛ ውስጥ እነሱን አመተን እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደ ልብ ሆነ። እውነትም ደግሞ ዴሞክራሲ እንዲመጣ ከተፈለገ፣ ዴሞክራቲክ የሆኑ ተቋማት ኢንስቲቱሽንስ እንዲገነቡ ከተፈለገ፣ ዴሞክራሲ ነጻ የሆነ የሚዲያ አውትሌት ሚና አለው፣ ከፍተኛ ሚና አለው። ስለዚህ በዛ ረገድ አስተዋጽኦ እናደርጋለን ያቅማችንን የሚል ተስፋም ስላለን እሱን ለማድረግ ነውና በተፈልግ በዚህ አምስት ቀን ውስጥ በተሻለ በተ እንዴት ነው እሱ እነሱ ላይ ተመሰረተ ዜና ማመንጨት ምን ይችላል ሚዛናዊ ሆነ ሁለገብ ሆነ ከውሸት የራቀ እነሱ ላይ ብቻ ያተኮረ በጎም ይሁን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድነው? ከዛ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤናነክ ይሆናል ስለ ብልጽግና ሊሆናል ዲቨሎፕመንት ሊሆን ይችላል በተወ ስለ ትምህርት ሊሆን ይችላል ያን ቢመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ ይችላል ከዛ ደግሞ ውይይት ፕሮግራሞች አሉን ውይይት ስንል እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድነው የፖለቲካ ዲስኮርስ ሲቪል ሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም ያን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበት መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው በዚህ ምክንያት ነው እነዚህን ስትሪንገሮች ወይንም ሪፖርተሮች ከሶማሊያም ደሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ ከሚለያቸው በስተቀር ሶማሌዎች እዚህ አሉ ሶማሌዎች በያለበት አሉ ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ ሶማሌ ቋንቋ የሚናገር ፖርስ ሶማሌ ውስጥም አለ ያ ደግሞ ድንበር እንጋላለን ብዙ ባህሮች የምንስማማበት አለ እስላም ሶማሌዎች አሉ እስላም ኢትዮጵያውያን አሉ እስላም ሶማሌዎች አሉ በድንበር ብቻ ሳይሆን በብዙ መንገድ በባህለም ምንተነቅበት ምንግባባበት ማአት መንገዶች ስላሉ እነዚህ ስትሪንገሮች ወይንም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው
ከኤርትራም የመጣ አለ
ከኤርትራም የመጣ አለ ይቅርታ አድርግልኝ እሱን ድርም ታረጋለህ ታርግልኝ አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተን እዚህ እንዲሰለጥ እናደርጋለን ደግሞ በእውነትም ደግሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌትስ ብዙ አስተዋጽኦ ሊያደርጉ ይችላሉ እኔ በበኩል ያለኝ እምነት ኤርትራ ለኢትዮጵያ ኢትዮጵያ ለኤርትራ መሄድ የሚችሉ አይመስለኝም የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ህይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላሉ ብዬ ነው የማስበው ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካይነት ጥሩ ሪፖርት ሊያገኝ ይችላል በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ
እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ ሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ የትኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይሄን እንዲሆን የፈቀደው ይሄን እንዲሆን ያስገደደው
እስክንድር ፍሬው ከአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዳይሬክተር አቶ ንጉሴ መንገሻ ጋር የጀመረው ቃለ ምልልስ አላበቃም አድማጮች ቆየት ብለው ይመለሳሉ አሁን እዚህ ግድም የሙዚቃ ጊዜ ነው
ምንድን ነው ያዘጋጀልን ዛሬ
ጎሳዬ ተስፋዬ ነው የሚጫወትልን ተከታዩን ሰልፍ
I'll turn them in and out.
ጎሳዬ ተስፋዬን ለውብ ሙዚቃው እናመሰግናለን። አሁን ወደ ሁለተኛው የፕሮግራማችን ክፍል እናልፋለን።
አሁን ቀደም ብለን የመጀመሪያውን ክፍል አሰምተን በጥያቄ ወዲህ ወደ ሁለተኛው አጋማሽ ያሸጋገርነው ቃለ ምልልስ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው የአሜሪካ ድምፅ ከኢትዮጵያና ከጎረቤት አገሮች ለተውጣጡ 27 የጣቢያው የዜና ዘጋቢዎች አዲስ አበባ ላይ ዛሬ የጀመረውን ስልጠና ከሚመራው የአሜሪካ ድምፁ የአፍሪካ ዋና ክፍል ወይም የአፍሪካ ዲቪዥን ዲሬክተር ንጉሴ መንገሻ ጋር የጀመረው ቃለ ምልልስ በመጀመሪያው ክፍል ምልልሳቸው እስክንድር ለንጉሴ በወረወረው ጥያቄ ነበር የተቋጨው።
አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠ እንስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የትኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው?
ዋናው ይመስለኝ በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይህ እንዲሆን ያስደረገው። ምክንያቱም ከዛሬ 4-5 ዓመት ጀምረን ቪኦኤ አፍሪካ ዲቪዥን እየሰፋ ነው። ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ አለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳረሰላምና ካምፓላ እንከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አደርጋለሁ። አስመራም መክፈት እንደምንችል ተስፋ አደርጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር ለእኔም ከስንት ዓመታት በኋላ ወደ ሀገር መግባት ተነፍጌ የቆየው ሰው ዛሬ የተወልጄ ያደግኩባትን ከተማ እንደ እንግዳ ነው ማያት። ይሄ ራሱ ለእኔ ተጨም እንደ ውልደት ነው ማየው፣ ለእኔ ትልቁም ነገር ነው። የሁለት ቀን እንደማሳልፈው ዛሬ እናቴን ቀብር አየሁ። መጨረሻ ስንብት አደረኩላት። ትልቅ እድል ነበር። ዘመዶቼን አገኘሁ። ተወልደ ያደጉ ማላቃቸው ወንድሞ ልጆች አሉ፣ ሴት ወንዶች ማላቃቸው፣ እነሱን ተገናኘሁ። በዚህ አጋጣሚ ለእኔም ትልቅ እድል የከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከ አርብ ማሳልፈው በራሴም ካሪየር ህይወት ውስጥ ትልቅ ምን ያለው ትልቅ ታሪካዊ ቦታ የምሰጠው ነው ለእኔ አዘግል እንደ ንጉሴ እንደ ጋዜጠኝነት ማለት ነው። እና ከዚህ ወደፊት ደግሞ በተለይ ባለኝ አቅም እስካሁን ባለኝ ሙያ የእናንተን ብቻ ለቪ የምትሰሩትን ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ።
አንድ ጽሁፍ እያነበብኩ ነበረ። በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣኸው ከሀገር። ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው፣ ማስተማሪያ ነው። ከዛ ተነስቶ ዛሬ እዚህ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን አገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ንገረኝ።
እኔ ይሄ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝ። ብዙ ኢትዮጵያውያን በተለይም የኔ ትውልድ ኢትዮጵያውያን እና የካቲት አብዮት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ትግሪያቸውን ካገኙ በኋላ አንድ ቀን አያድሩ። 99% የሚሆኑ ወደ አገሩ ነበር የሚመስለው። ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ሪቨርስ ሆነ፣ ተለወጠና ስደት ሆነ ሁላችንም። እንዳውም ምን ሆነ፣ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ እየሄደ ልጁን የሚጠይቅበት ዘመን መጣ። የገላቢጦሽ ነው፣
ልጆቻቸው ውጭ አሉ ወላጆች ማለት ነው።
የኔ እናት ልጆችን እኔ ጋር ስትመጣ 25 ዓመት በየወቅቱ መጣ፣ አመት ሁለት ሶስት ዓመት። የብዙዎቹም እናት እንደዚህ ነው፣ ወላጆች እንደዚህ ነው የሚያደርጉት። እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለፍኩት። ካርቱም ገዳሪፍ መጀመሪያ ስደት ካምፕ ገባሁ። ከዛ ካርቱም ሄድኩ። ስደት ምንም ኪሴ ምንም ነገር አልነበረኝ፣ ከዜሮ ነው የጀመርኩት። ከዛ በ1981 ጁን 2 በሆነ በፈረንጅ ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ። ስደተኛ ሁኜ ነው።
የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣኸው?
እና ስጀምርም ህይወትን ገና ከዳሩ እንደገና አላለም። ከስኩዌር ዋን ከስክራች በለው በአማርኛ ምንድን ነው ሀብለህ እንደገና ህይወት መጀመር እንደዛ ነው የጀመርኩት። ከዛ ቢሮ ይቀጥረኛል። ሲቀጠል እንደ ሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆንኩ። ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ ነው እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም የመጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው። በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል። ለዚህ የምከፈላለሁ እላለሁ። ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ፣ ዜና አቅርበህ፣ ሀቅ ላይ ተመርኮዘ ትምህርት ሰጠህ፣ ጋዜጠኛም ሆን ደግሞ ተማሪም ነህ አስተማሪም ነህ። አንድ ሰው ኢንተርቪው ስታደርግ ከዚ ብዙ ብዙ ምታገኛል። ሪሰርች ስታደርግ አንድ ፕሮግራም ሰት ትምህርት ታገኛል። ከዛ ደግሞ ታስተምራለ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተል ከዚያ በለጥ ምንጸጋለ እና ጥሩ ስራ ነው። በዛ ስራ ነው እዚያ ወጣሁት። በነገራ የኔ ታሪክ አለ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላቸው በህይወት የተሳካላቸው አይቪ ሊግ ትምህርት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ ኦባማ አሸንፎ ሲገባ ሶስት ኢትዮጵያውያኖች ረዳት ሆኖ ነው የገቡት። አንድ ምልክት ልሰጥ ነው። ስለዚህ በጣም የተሳካለት ነው። ለዚችም ሀገር ደግሞ የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር፣ አንዳንዱ ሰው ደግሞ አይ ሌላ ጊዜ ለምለት ሌላ ተግባር ላይ ለምናተኩሩ የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ። ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘቡ ብዙ ሊረዳ ይችላል። አክቹዋሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣውን ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊዮን እኮ ነው። እስከ አለፉት ዓመታት እንኳን ምናልባት ወደ 4 ቢሊዮን ይጠጋል በዓመት። የአሜሪካ ብቻ ሳይሆን አውሮፓም ሌላም ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካ ብዬ ነው የማስበው እኔ እንደ ንጉሰነት። እና ይሄ ምንድን ነው እውነት ይሄን ያልከው ህይወት ለብዙዎች ምሳሌ ነው። ግን ደግሞ የኔ ህይወት ብቻ አይደለም፣ የብዙ ኢትዮጵያውያን ግማሹ ሜዳው ሲዋጋ የነበረ ግማሹ ስድስት ካምፕ ወድቆ ነበረ፣ ገብቶ ከስር እንደገና ህይወቱን ጀምሮ አሳክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የኔ ብቻ ታሪክ ሊሆን አይችልም፣ የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዴሞክራሲ ከተከፈተ ዴሞክራሲ ኢንስቲቱሽን ጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣውን መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ ሰዓት ውስጥ ያስ ተረጋገጠለት ድረስ ይቺ ሀገር የትም ደርሳለች። በጣም ጠንካራ ሰራተኛ ቆመ ሰራተኛ ነው ኢትዮጵያዊ ማለት።
አቶ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ ላድርገውና አቶ ንጉሴ እንግዲህ ከ37 ዓመታት በኋላ አንተም እንደገለጽከው ለመጀመሪያ ጊዜ ለሀገርህ ምድር በቅተሃል። ስሜትን አጋራን እስቲ። መጀመሪያ ምን ስሜት አሳደረብህ? ከቦሌ ኢንተርናሽናል ወይም ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረውን ስሜት ንገረኝ።
በነገር ላይ በጣም ከባድ ስሜት ነው። ገና አንድ ሳምንት ሁለት ሳምንት ሲቀረው አንደኛ ለመምጣት በመቻሌ በጣም ደስ አለኝ። ግን ደግሞ በሌላ በኩል ውስጥ ይረበሻል፣ ነርቨስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴን አባቴን ደግሞ ሰሞኑን ሄጄ እንደማየት ተስፋ አለኝ እና ሆለታ ነው የተቀበረው እና ሄጄ ለማየትም ተስፋ አለኝ።
ዛሬ እና የእናትህን አይተመጣ የአባትህን ነው ቀጥሎ የምታየው
እና ይሄ ራሱ ውስጥ የተባለቀ ስሜት ነው የሚሰጥ። አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለሴ ትልቅ እድል ነው፣ ዳግም ልደት በለው። ሁለተኛ ደግሞ የማታውቀው ነገር ውስጥ ነው። እውነት አሁን ከተማውን ሳይ አላውቀውም፣ የማውቀውም ቦታ አላውቀውም። ሰው እያስረዳኝ ነው። አንዳንድ ጊዜ ደጋግሜ ይጠይቃል፣ ስሜት እንዴት ነው የሚለው። ምንድን ነው ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ የማታውቀው ነገር ውስጥ መግባት ነው።
አቶ ንጉሴ መንገሻ፣ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖር ነው የሬዲዮ ስምህ ጌታሁን ታምራት፣ የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ።
እኔም አመሰግናለሁ እስክንድር። ታንክ ዩ ሶ ማች።
አድማጮች፣ አሁን ደግሞ ስፖርት ይቀጥላል። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምናመሻችሁልኝ የተከበራችሁ አድማጮቼ። በሳምንቱ ማብቂያ ሊዝበን ፖርቱጋል በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ አትሌቶች ከፍተኛውን ውጤት አስመዝግበዋል። በእግር ኳስ የአፍሪካ ዋንጫ ማጣሪያ ውድድሮች እየተካሄዱ ነው። የኢትዮጵያ ብሔራዊ ቡድን ትላንት በኬንያ አቻው 3-0 ተሸንፏል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ሃሪኬን ሌስሊ ከባዱ ውሃ የቀላቀለ አውሎ ነፋስ የትላንቱን የሊዝበን ማራቶን ሩጫ ውድድሮች መጀመሪያ ጊዜ ከአንድ ሰዓት በላይ አዘግይቷል። የአየር ተንባዮች በሰዓት 180 ኪሎ ሜትር ፍጥነት የሚጓዘውን ኃይለኛ ነፋስ የታገስ ወንዝን በሚያቋርጠው ድልድይ ላይ የሚሮጡ አትሌቶች ሊቋቋሙት እንደማይችሉ አስጠንቅቀው ነበር። በዚያም ምክንያት ሯጮች ከፊሉን ርቀት የተወዳደሩት አዲስ በተቀየሰላቸው ጎዳና መሆኑ ታውቋል። ያም ሆኖ ከአራቱ ውድድሮች በሦስቱ አዳዲስ የኮርሱ ሬኮርዶች ተመዝግበዋል። የሞሮኮው ሙስጣፋ ኤልአዚዝ በግማሽ ማራቶን 1 ሰዓት ከ16 ሴኮንድ ሲገባ ከቀድሞው ሬኮርድ ላይ 3 ሴኮንዶች ቆርጦ ነው። የሙስጣፋ ፈጣን የግሉ ሬኮርድ 59 ደቂቃ ከ29 ሴኮንድ መሆኑ ይታወቃል። ሁለተኛ አብዲዋክ ቱራ ሰይፉ ከኢትዮጵያ፣ ሦስተኛ አማኑኤል መሰል ከኤርትራ ሆነዋል። በወንዶቹ ሙሉ ማራቶን አሸናፊው ደግሞ ኢትዮጵያዊው ልመንህ ጌታቸው ነው። ኬንያውያኑ ሳሙኤል ዋንጂኩና ጀስትስ ኪሙታይ የሁለተኛና ሦስተኝነቱን ስፍራ ወስደዋል። በሴቶቹ ግማሽና ሙሉ ማራቶን በሁለቱም ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። የብርጓል መለሰ አራጌ በግማሹ ማራቶን፣ ኩፍቱ ዳዲሶ ጣሂር በሙሉ ማራቶን ድል ተቀዳጅተዋል። ሞኒካ ጂፕኮች ከኬንያ መሃል ገብታ ባታደናቅፍባቸው ኖሮ ኢትዮጵያውያኑ ከአንደኛ እስከ አራተኛ ተከታትለው ይገቡ እንደነበር ታይቷል። ሦስተኛ ትዕግሥት ማሙዬ፣ አራተኛ ጉቴኒ ሾኔ፣ አምስተኛ ፀሐይ ዓለሙ ናቸው። ሩጫውን በእጁ ላብቃና ወደ ሌሎች ዜናዎች እንለፍ። ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። እኔም እያዘንኩ አሳዛኙን የአሰልጣኝ ስዩም አባተን የቀብር ስነ ስርዓት ዜናን አስቀድማለሁ። በኢትዮጵያ እግር ኳስ ታሪክ ከተጫዋችነት እስከ አሰልጣኝነት ዘልቆ በሙያው ከግንባር ቀደሞቹ አንዱ የነበረው የአሰልጣኝ ስዩም አባተ የቀብር ስነ ስርዓት አዲስ አበባ ውስጥ በሳሪስ አቦ ቤተ ክርስቲያን ባሳለፍነው ሳምንት መጨረሻ ተፈጽሟል። የወጣቶችና ስፖርት ሚኒስቴር ባለስልጣናት፣ የስፖርት ፌዴሬሽኖች ኃላፊዎችና የአሰልጣኙ ጓደኞች እንዲሁም በርካታ የእግር ኳስ ስፖርት አፍቃሪዎችና ተጫዋቾች በቀብር ስርዓቱ ላይ ተገኝተው ሀዘናቸውን በመግለጽ አስክሬኑን ሸኝተዋል። አሰልጣኝ ስዩም አባተ የኢትዮጵያ ወጣትና ዋና ብሔራዊ ቡድኖችን አሰልጥኗል። የኢትዮጵያ ቡናን እግር ኳስ ቡድን በአማራ ጨዋወት በመቅረጽ በብዙ ሺዎች የሚቆጠሩ ደጋፊዎች እንዲኖረው ያደረገው የአሰልጣኝ ስዩም የስራ ውጤት መሆኑ ተገልጿል። ከልጅነት እስከ እውቀት የቅርብ ጓደኛው አሰልጣኝ አስራት ኃይሌ ስለ ስዩም አባተ የሚከተለውን ተናግረዋል።
ስዩም ጎበዝ አሰልጣኝና ታታሪ የነበረ ነው። በስደከመኝ ሰለቸኝ ሳይል የሚሰራ ሰው ነው። በተጫዋች ዘመንነቱም የተሰለፈበት ሙያ እስከ መጨረሻ ድረስ መስዋዕት የሚከፍል ነው። በአሰልጣኝ ዘመንነት እንደዚህ መስዋዕት ከፋይ የነበረ ውድና በጣም ወዳና የማከብረው ጓደኛዬም ወንድሜም የነበረ ነው ስዩም ማለት ይችላል።
ከኢትዮጵያ ቡና ክለብ ደጋፊዎችና ኳስ ተጫዋቾችም አስተያየታቸውን በየተራ አስደምጠዋል። የኢትዮጵያ ቡና ደጋፊዎች ከቡድናቸው ይልቅ አሰልጣኝ ስዩምን የሚያሞግሱበት ቋሚ ህብረ ዜማ አላቸው። ሆናና ጎበዜ፣ በስዩም ጊዜ የለም ትካዜ በማለት ድምፃቸውን ከፍ አድርገው ያዜማሉ። በሀገር ውስጥና በውጭ ሀገር በሕክምና ሲረዳ ቆይቶ ጥቅምት አንድ ቀን በ68 ዓመት ዕድሜው ያረፈው አሰልጣኝ ስዩም አባተ በትዳር ሕይወቱ የስድስት ልጆች አባት ነበር። ቪኦኤ ስፖርት በአሰልጣኙ ሞት ጥልቅ ሐዘን ተሰምቶታል። ለቤተሰቦቹና ለስፖርት አፍቃሪው መጽናናትን ተመኝተዋል። በእግር ኳስ ዜና የኬንያና ኢትዮጵያ ብሔራዊ እግር ኳስ ቡድኖች በአፍሪካ ዋንጫ ለመሳተፍ የሚያስችላቸውን ጨዋታ ትናንት በኬንያ ሞካሳረኔ ኢንተርናሽናል ስቴዲየም አድርገው በኬንያ 3-0 አሸናፊነት ተጠናቋል። ለእረፍት የወጡት በኬንያ ቡድን 2-0 መሪነት ሲሆን ከእረፍት መልስ ከጨዋታ ብልጫ ጋር አንድ አክለው ሙሉ 3 ነጥብና ከሶስት ጎል ጋር በማግኘት የሀራምቤ ከዋክብት ለአፍሪካ ዋንጫ የማለፍ እድላቸውን አስፍተዋል። ሁለቱ ቡድኖች ባለፈው ረቡዕ በውቢቷ ባህር ዳር ከተማ ባዶ ለባዶ ያለ ግብ መለያየታቸው ይታወሳል። የሚገኙበት ከምድብ ስድስት እስካሁን ባደረጉት ጨዋታ ኬንያና ጋና በነጥብ አንደኛና ሁለተኛ ሆነው የማለፍ እድላቸውን ሲያሰፉ የኢትዮጵያና ሴራሊዮን የማለፍ እድላቸውን እየጠበበ የለት መጥቷል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ ነው።
አድማጮች አሁን የመጨረሻው ቅንብር አፍሪካ ነክ ርዕሶች። የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የአገሪቱ ምክር ቤት ስብሰባ ሲከፈት ባሰሙት ንግግር የወቅቱን የአገሪቱ ሁኔታ በሚመለከት የተለያዩ ነጥቦችን አንስተዋል። መንግሥት ሊወስዳቸው ስላሰባቸው እቅዶችና ፖሊሲዎችም ዘርዝረዋል። ስላነሷቸው ነጥቦች እንዲተነትኑልን ዶክተር መሐሪ ረዳይንና አቶ ሙላቱ ገመቹን ባለፈው ቅዳሜ ጋብዘን የመጀመሪያውን ክፍል እይታቸውን ገልጠውልናል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ የኢትዮጵያ መንግሥት በጀመረው የአዋጅ ክለሳ ተግባር ሥራ ውስጥ እንዳሉበትም አስረድተውናል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። አዳነች ፍስሐዬ ናት ያወያየቻቸው። ዛሬ ደግሞ ሁለተኛው ክፍል ይቀርባል። እነሆ
ፕሬዚደንት ሙላቱ ተሾመ የስራ ዕድል ፈጠራን ከብሔራዊ ደህንነት ጋር ጥብቅ ትስስር ያለው መሆኑንም ገልጸዋልና እንስማ እስቲ።
ከቅርብ ዓመታት ወዲህ በሀገራችን የተፈጠረው አሳሳቢ የሆነ አለመረጋጋት እንዲሁም ኢኮኖሚ ውስጥ ስር እየሰደዱ የመጡ የውጭ ምንዛሬ እጥረት፣ የኃይል አቅርቦት፣ የሎጂስቲክስ፣ የታክስና የመንግስት አገልግሎት የቅልጥፍና ችግሮች ምክንያት የኢኮኖሚ እድገታችን ፍጥነት ትርጉም ባለው ደረጃ እንዲቀንስ አስገድደውታል። የተመዘገበው የኢኮኖሚ እድገትም ቢሆን በየጊዜው እየጨመረ ከመጣው የህዝባችን የፍትሐዊ ተጠቃሚነትና የወጣቶች ስራ አጥነት ጥያቄ ጋር ሳይጣጣም ቆይቷል። በእርግጥም 65% የሚሆነው የሀገራችን ህዝብ ወጣት ከመሆኑ አንጻር የስራ ዕድል ፈጠራ አጀንዳ ከብሔራዊ ደህንነታችን ጋር ጥብቅ ትስስር ያለው ጉዳይ ነው።
አቶ ሙላቱ፣
ይሄ እንግዲህ የስራ ዕድል ፈጠራ የሀገሪቷ አንዱ ከፍተኛ ችግር ነው። ሀገራችን ኋላ ቀር ናት። የምትታወቀውም በእርሻ ምርት ላይ ነው። የእርሻ ምርቱን ከአሁን በፊት ኢህአዴግ ማዕከላዊ አድርጎ ለኢኮኖሚው መሰረት ጀርባ አጥንት ነው ብሎ የጀመረው አግሪካልቸር ነው። ሀገሪቷን ከእንግዲህ ወዲህ የውጭ ምንዛሪን የሚያፈራ ከእርሻ ነው። ይሄ በአጭር ጊዜ የምንፈታው አይደለም። አሁን ለምሳሌ ያህል ወደ እኔ እንደሚመስለኝ ከ30 በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ወጣቱን ከ10,000 ያላነሰ ነው በየአመቱ የሚያመርቱት። እነዚህ እንግዲህ ስራ ፈቶች በየአመቱ የሚጨመሩ ኃይሎች ናቸው። ስራ የፈታ በሙሉ መብቱን ለማስከበር በየአካባቢው ወንጀልም ጭምር የመስራት አይነት ወደዛም እየሄደ ነው። ይሄ በጣም የሚያሰጋና ለወደፊት አስፈሪ የሆነ ጉዳይ ነው። ጠቅላላ የሀገሪቷ የፖለቲካና የኢኮኖሚ የማህበራዊ ሪፎርም ይጠይቃል።
እሺ ዶክተር መሐሪ፣
እንግዲህ እንደተባለው ስራ አጥነት ዞሮ ዞሮ የሰላምና መረጋጋት አደጋ መሆኑ የሚታወቅ ነው። በተለይ ደግሞ ስራ አጡ ትምህርት የቀመሰ ከሆነ ትምህርት ያልገፋ ሰው እግዚአብሔር እንዲፈታለት ጸሎት ወደ ማድረግ ሊሄድ ይችል ይሆናል። የተማረ ሰው ግን ስራ ካጣ እውቀትና ብልሃት ስላለው የእሱ ስራ ማጣት ከሱ አቅም በታች የሆኑ ሰዎች ስራ ሲያገኙና ተጠቃሚ ሲሆኑ ሲያይ ማቀሙ አይቀርም። ስለዚህ የተማረ ስራ አጥ ሲሆን አደጋው ድርብ ድርብ ነው። ይኸው እንግዲህ ለስራ አጥነት መፍትሄው ስራ ፈጠራ ነው፣ ኢንቨስትመንት ነው። ኢንቨስትመንት ግን ደግሞ እንዳይመጣ ቅድም የገለጽነው ያለመረጋጋት ችግር ሲኖር እንኳንና አዲስ ኢንቨስትመንት ሊመጣ ይቅርና ያለው ኢንቨስትመንትም እንዴት ነቅሎ መሄድ እንደሚችል የሚያስብበት ወይም እንቅስቃሴው እጅግ በተዘጋና በተቆጠበ መንገድ የሚንቀሳቀስበት ነው የሚሆነው ማለት ነው። ስለዚህ ኢንቨስትመንት ከሌለ ስራ አጥነት አይፈታም። ስራ አጥነት ካለ ሰላምና መረጋጋት አይኖርም። ሰላምና መረጋጋት ከሌለ ኢንቨስትመንት የለም ወደሚል የችግር አዙሪት ቪሸስ ሰርክል ውስጥ ነው የሚያስገባን። ይሄ ነገር ኃላፊነት አለኝ ብሎ የሚሰማው ግን ሰላምና መረጋጋቱ ላይ በተቀናጀ መንገድ ቢሰራ ኢንቨስትመንቱ በነበረው መንገድ መምጣቱ አይቀርም። የስራ አጥነት ጉዳይ መፍታት ካልቻል ትልቅ የአገር ደህንነት አደጋ እንደሚሆን ጥርጥር የለውም።
አድማጮች፣ ውይይቱ አልተቋጨም። እንግዶቻችንን ለዛሬው እናመሰግናለን። የመጨረሻው ክፍል በመጪው ሰኞ ይቀርባል። የ19 የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከአቀነባባሪያችን ንጉሥ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከተረኛው ዋና አዘጋጅ ሰለሞን ክፍሌ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።